ይህ የአሜሪካ ድምፅ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 28 ቀን 2015 ዓመተ ምህረት ዝግጅታችን ጀመረ። እንግሊዝ ውስጥ የሚኖሩ የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉት የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ የእንግሊዝ መንግስትንና ዓለም አቀፉ ማህበረሰብ የጠየቁበትን ሰላማዊ ሰልፍ ከትናንት በስቲያ ሐሙስ አካሂደዋል። ዲሲ አፍሪካ የተሰኘ ፌስቲቫል ዝግጅት በዛሬው ዕለት በዋሽንግተን ዲሲ ይከናወናል። ሀብታሙ ስዩም ስለ ዝግጅቱ ይዘትና ዓላማ የሚያስረዱ እንግዳ ትናንት በዋዜማው ጋብዟል። እነዚህና ሌሎች ተጨማሪ ዝግጅቶች ይኖሩናል። ጤናስ ሊንክ ክብራትና ክብራን እንደምን ዋላችሁ እንደምን አመሻችሁ። ዛሬ ቅዳሜ መስከረም 28 2015 ዓመተ ምህረት ነው። አስተናጋጃችሁ እንግዶ ወሌ ነኝ። የፕሮግራም አዘጋጅ ቆንጂት ታዬ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እየጋበዝኩ ሁሌም እንደምናደርገው በቅድሚያ የዓለም ዜና እናሰማችኋለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዛሬ 1497ኛው የመውሊድ በዓል በኢትዮጵያ እስልምና እምነት ተከታዮች ዘንድ ተከብሮ ውሏል። በዓሉን ያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ። በተለይ በአዲስ አበባው ታላቁ አንዋር መስጊድ በተከበረው በዓል የሃይማኖት አባቶች ጥሪ የተደረገላቸው እንግዶችና የእምነቱ ተከታዮች ተገኝተዋል። ዛሬ ማለዳ ላይ በዓሉን በማስመልከት 9 ጊዜ መድፍ መተኮሱም ተነግሯል። የእንኳን አደረሳችሁ መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመውሊድን በዓል የምናከብረው የዓለምን ታሪክና የሰው ልጆችን ሕይወት በመለወጥ መሆን አለበት ብለዋል። የቀድሞ የኬንያ ፕሬዝዳንትና በኢትዮጵያ ጉዳይ የአገሪቱ ልዑክ ኡሁሩ ኬንያታ በደቡብ አፍሪካ ዛሬ ሊጀመር ታቅዶ በነበረው የሰላም ውይይት ላይ መገኘት እንደማይችሉ ገልጸዋል። የአፍሪካ ህብረት ልዩ መልእክተኛ ኦሊሴንጎ ኦባሳንጆን በማገዝ ውይይቱን ከሚመሩት 3 ታዋቂ አፍሪካውያን መካከል አንዱ የሆኑት ኬንያታ በኢትዮጵያ መንግስትና በህዋት መካከል ዛሬ እንዲጀመር ታቅዶ የነበረው የደቡብ አፍሪካው የሰላም ውይይት በሎጂስቲክስ አቅርቦት ምክንያት መራዘሙ በተሰማበት በትናንትናው ዕለት በጻፉት ደብዳቤ ነው በውይይቱ ላይ መገኘት አልችልም ያሉት። ዝርዝሩን ኬኔዲ አባታ ያቀርበዋል።
በደቡብ አፍሪካ ዛሬ መስከረም 28 ሊጀመር ቀን ተቆርጦለት የነበረው የኢትዮጵያ መንግስትና የህወሓት የሰላም ውይይት በሎጂስቲክስ ምክንያት መራዘሙን የዲፕሎማቲክ ምንጮች ገልጸዋል ሲል ሮይተርስ ትናንት መዘገቡ ይታወቃል። ይህ ዘገባ በተሰማበት በትናንትናው ዕለት ለውይይቱ ሲባል ከተቋቋመው ከፍተኛ ቡድን 3 አባላት መካከል አንዱ የሆኑት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በውይይቱ ላይ መገኘት እንደማይችሉ አስታውቀዋል። ኬንያታ ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ውይይቱ ሊጀመር አንድ ቀን ሲቀረው ትናንት መስከረም 27 በጻፉት ደብዳቤ በአፍሪካ ህብረት አዘጋጅነት በደቡብ አፍሪካ ሊካሄድ ለመስከረም 28 በተቀጠረው የሰላም ውይይት ላይ መገኘት አልችልም ብለዋል። ለዚህም በምክንያትነት ያቀረቡት ውይይቱ የሚደረግበት ጊዜ በተመሳሳይ ቀን ካለብኝ ሌላ መርሃ ግብር ጋር ይጋጭብኛል የሚል ነው። ኬንያታ በዚሁ ደብዳቤያቸው ለውይይቱ ሌላ ቀን እስኪወሰን ድረስ ህብረቱ ስለ ሰላም ንግግሩ ቅርጽ አካሄድና አወያዮች መከተል ስላለባቸው ደንቦች ዝርዝር ማብራሪያ እንዲሰጣቸውም ጠይቀዋል። አክለውም ያለምንም ቅድመ ሁኔታ በአስቸኳይ የተኩስ አቁም ማድረግ ከንግግሩ እጅግ አጣዳፊ አጀንዳዎች ቀዳሚው እንደሚሆን ተስፋ አድርጋለሁ ብለዋል። የውይይቱ ዋና መሪ የሆኑት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ እንዲሁም ከኬንያታ በተጨማሪ በረዳትነት ውይይቱን የሚመሩት የቀድሞዋ የደቡብ አፍሪካ ምክትል ፕሬዝዳንት ዶክተር ፉሙዝሌ ምላምቦ ንጉካ እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተባበሩት መንግስታት ሰብአዊ መብቶች ምክር ቤት በኢትዮጵያ የሰብአዊ መብት ጥሰቶች መርማሪ ኮሚሽን የስራ ጊዜን ለአንድ አመት አራዘመ። መርማሪ ኮሚሽኑ በግጭቱ ውስጥ በመትገኘው ኢትዮጵያ ለተጨማሪ አንድ አመት እንዲቆይ የወሰነው በጠባብ የድምጽ ብልጫ ትናንት አርብ ባሳለፈው ውሳኔ መሰረት መሆኑን አጃንስ ፍራንስ ፕሬስ ዘግቧል። የስራ ጊዜው እንዲራዘም በአውሮፓ ህብረት የቀረበው የውሳኔ ሐሳብ 21 ደጋፊዎች ሲያገኝ 19 አገሮች ተቃውመውታል። ከሌሎች 6 አገሮች ጋር ድምጽ ተአቅቦ ካደረገችው ማላዊ በስተቀር የምክር ቤቱ አባላት የሆኑት ሁሉም የአፍሪካ አገሮች ተቃውመውታል። ባለሙያዎቹ መርማሪዎች ከጥቅምት 2013 ጀምሮ በግጭት ውስጥ ስለምትገኘው ኢትዮጵያ ሁኔታ በሚቀጥለው የአውሮፓውያን አመት 2023 መጀመሪያ ላይ ለኮሚሽኑ የቃል ሪፖርት እንደሚያቀርቡም ተነግሯል። በጄኔቭ የኢትዮጵያ ተወካይ ድምጽ ከመሰጠቱ አስቀድሞ ባስተላለፉት የትዊት መልእክት ኢትዮጵያ አልተቀበለችውም። የምክር ቤቱ አባላት ይህን የፖለቲካ አካሄድ በመቃወም ድምጽ እንዲሰጡ ትጠይቃለች በማለት አሳስበው ነበር። ዓለም አቀፉ የሰብአዊ መብቶች ተሟጋች Human Rights Watch በበኩሉ የመርማሪዎቹ የሥራ ጊዜ መራዘሙን ጥቃት የፈጸሙት ሁሉ አንድ ቀን ለፍርድ ሊቀርቡ እንደሚችሉ ለተፋላሚ ወገኖች ጠንካራ መልእክት የሚያስተላልፍ ነው ብለውታል። Amnesty International የውሳኔ በኢትዮጵያ በቀጠለው የሰብአዊ መብት ጥሰት ተጎጂ ለሆኑ ወገኖች አንድ የሚደግፋቸው አካል መኖሩን ስለሚገልጽ ተስፋ ይሰጣል ብለዋል። ዩናይትድ ስቴትስ ውሳኔውን ትደግፋለች ያሉት የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የኢትዮጵያ መንግስትና በዚህ ግጭት ተሳታፊ የሆኑ ወገኖች በሙሉ ሁሉን አቀፍና ግልጽ የሆነ የሽግግር ፍትህ ሂደትን ለመደገፍ ቃል መግባት አለባቸው። ከመጀመሪያውም ጀምሮ እንደተናገርነው የቀውሱ መፍትሄ ለድርጊቱ ኃላፊ የሆኑትንም ተጠያቂ ማድረግንም የሚጨምር ሲሆን እነዚያን ጥረቶችንም በመደገፍ በኢትዮጵያ የሰብአዊ መብቶች ጥሰቶች መርማሪ ኮሚሽን ወሳኝ ሚና ይኖረዋል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ናይጄሪያ ውስጥ በማዕከላዊ ሰሜን የአገሪቱ ክፍል በመትገኘው ኮጊ ግዛት ዛሬ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ 7 ሰዎች መሞታቸውና በሺዎች የሚቆጠሩ መንገደኞች ጉዞ መሰናከሉ ተነገረ። በመንገዶችና የመገናኛ መስመሮች ላይ ከፍተኛ ጉዳት ያደረሰው ጎርፍ በ10 ዓመታት ውስጥ በናይጄሪያ ከፍተኛው መሆኑን የአገሪቱ ባለስልጣናት አመልክተዋል። ወደ ግዛቲቱ የሚያመሩ መንገዶች በሙሉ በውሃ መጥለቅለቃቸው ሰዎች ከመኪና ይልቅ ታንኳዎችን ለመጠቀም መገደዳቸው ተነግሯል። ናይጄሪያ ውስጥ በዚህ ዓመት ብቻ ከ300 ሰዎች በላይ በጎርፍ አደጋ መሞታቸው ተገልጿል። ዩናይትድ ስቴትስ የነዳጅ ዘይት አምራችና ላኪ አገሮች ምርቶቻቸውን ለመቀነስ መወሰናቸውን ተከትሎ በዓለም የነዳጅ ዘይት ዋጋ እንዳይጨምር ለመከላከል ተከታታይ እርምጃዎችን እያጤነች መሆኑ ተገለጸ። ሩሲያን ጨምሮ ሌሎች አጋሮቹን ያካተተው የነዳጅ አምራችና ላኪ አገሮች ማህበራት ኦፔክ በዚህ ሳምንት መጀመሪያ ላይ የነዳጅ ዘይት ምርትን ከሚቀጥለው ወር ጀምሮ በቀን በ2 ሚሊዮን በርሜል እንደሚቀንስ በመግለጹ ገበያው ላይ ስጋት መፍጠሩ ተነግሯል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በቡድኑ ውሳኔ ቅር መሰኝታቸውን ገልጸዋል። ውሳኔውንም አርቆ ተመልካችነት የጎደለው የአጭር ጊዜ እይታ ነው ብለውታል። ዋሽንግተን እውቅና ከነፈገችው የቬኔዙዌላ አምባገነን ሶሻሊስት መንግስት ጋር አስተዳደራቸው ሊገናኝ ይችላል የሚሉ ዘገባዎችንም ባይደን ምን አይነት አማራጮች ሊኖረን እንደሚችል እየተመለከትን ነው ባሉበት ንግግራቸው ያረጋግጡት መምሰሉ ተነግሯል። ባለሙያዎች የነዳጅ ዘይት ምርቶቻቸውን ወደ ውጭ እንዳይልኩ እንደ ቬኔዙዌላና ኢራን በመሳሰሉ አገሮች ላይ የተጣለውን የኢኮኖሚ ማዕቀብ ማንሳት ተጨማሪ የነዳጅ ምርት ወደ ገበያው እንዲመጣ ያስችላል ይላሉ። ዩናይትድ ስቴትስ ውስጥ በሚቀጥለው ህዳር በሚደረገው ምርጫ ምክር ቤቶቹን መቆጣጠር ለሚፈልጉት የፕሬዝደንቱ ዲሞክራቲክ ፓርቲ ተፎካካሪዎች የነዳጅ ዋጋ ጭማሪው ጥሩ ዜና ሊሆን እንደማይችል ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ፕሮግራሞቻችን ጋር አብራችሁን ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 28 2015 ዓ.ም ዝግጅታችንን ነው እያስተናገድኳችሁ የሚቆየው እንግዲህ ወሌ ነኝ። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። እንግሊዝ ውስጥ የሚኖሩ የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉት የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ የእንግሊዝ መንግስትንና ዓለም አቀፉን ማህበረሰብ የጠየቁበትን ሰላማዊ ሰልፍ ከትናንት በስቲያ ሐሙስ አካሂደዋል። ሰልፉን ለንደን የሚገኘው ዘጋቢያችን አስተዋይ መለሰ ተከታትሎታል። እንደሚከተለው ያቀርባል።
State sponsor Amhara genocide in Ethiopia.
ያየሽራል ይርዳው የለንደኑ ሰልፍ ተሳታፊ ናቸው። ስለ ሰልፋቸው ዝግጅትና አላማ እንዲህ ብለውኛል።
በ15 ነው የመጣሁት ጁን 15 በ18 ወገኖቻችን ታረዱ። ከዛ ቀን ጀምሮ በተከታታይ ያለማቋረጥ ሰላማዊ ሰልፍ እንወጣ ነበር። ጁላይ 20 ላይ ሃንገር ስትራይክ ሙቭመንት መጀመር አለብን በሚል የርፋድ ማውት ሐሳቡን አመጣሁት። እነሱን ተቀበሉ። ከ20 ጀምሮ እስካሁን አለ ማለት ያው የራባድ ማው የቀጠለ ለ15 ቀን፣ ከዛ ደግሞ ሌሎች ሰዎች ተተኩ ለሌላ 15 ቀን። ለአንድ ወር ያህል ርፋድ ማ ነበር የነበረው። ያው እኛ ከታመመን በኋላ ኪንም ከከለከለን አላቁመናል። ታስጊ ሁኔታ ላይ ስለነበረ ግን ተሳትፎና ድምጽ መሆናችን እዚሁ ነው ያለነው። ድምጽ ለመሆን ለማስቆም ነው የመጣነው። ተማምነን ነው የመጣነው። ከቤተሰቦቼ መርጠው 29 ቤተሰቦቼ ወለጋ ላይ ገለውብኛል። ቪዲዮዎች ለብቻ ተልኮብኛል፣ ለብቻ ማለት ነው። ያንንም እንደ ዊትነስ እዚህ ቦታ ላይ ያለሁት እኔ ዊትነስ ነኝ። የተረፉትን ለማምጣት ዲኤንኤ ማድረግ ትችላላችሁ በማለት እንደ ዊትነስ ነው እዚህ ቦታ ላይ ያለነው።
ያየሽራድ የረሃብ አድማው በእንግሊዝ ብቻ የሚቆም እንዳልሆነ ነግረውኛል።
እንቅስቃሴ እዚህ ብቻ እንዳይገታ ዓለም አቀፍ ሙቭመንት እንዲሆን ስቶፕ አማራ ጄኖሳይድ ሃንገር ስትራይክ ግሎባል ሙቭመንት በሚል ፍቃድ አውጥተን ዓለም አቀፍ እንቅስቃሴዎችን ጀምረናል። በአሁን ሰዓት ኤምፒዎች እያናገሩን ይገኛሉ። ከቁጥር የበዙ ማለት ነው። ጉዳዩን ይዘውት ሊሄዱ ቀጠሮም አለን። ስለዚህ ድምጻችን ለማሰማት ችለናል። ውሳኔ እንኳንስ ከነሱ ማለት ነው እየገደለና እያስገደለን ካለም ሰው አላገኘንም። ከነሱ ግን የነበሩበት ሁኔታ መቻል ነበረም። የመንግስት ለውጥ ነበር። ቀጠለ ኩናቸው ሞተች። ስለዚህ በራሳቸው መተረማመስ ውስጥ ነበሩ። አሁን ግን ሙሉ ለሙሉ እንደሚያናግሩን ኢቨን ፓርላማ ጉዳያችን ይቀርባል ማለት ነው። ከመቶ የሚባል ድምጽ ነበር የሚጠበቀው። በፊት እንሰራለን አስገብተናል የሚሉ የአማራን ድምጽ አፋኝ ባዴኖች ነበሩ አብረውን እየሰሩ ያሉ ማለት ነው። አሁን ግን እነሱን ለይተን በማወቅ ሰራን የሚሉትን በመከታተል ራሳችን በማስገባት ካውንት እያደረግን ነው። ስንት ሰው ለኤምፒ ያስገብቷል? ካስገቡ ሃንገር ስትራይክ ሙቭመንት ዊ አር ሂር እያለን ያለ ነው። እዚህ ካለ እኛ ነው የሚያናግሩት። በዛ እየሰራን ያልሰራ እየለየን ስለሆነ ልክ መቶ ኤምፒ ሪፖርት ያደረገ ሰው ሲሞላ እኛ ጉዳይ ይታያል ማለት ነው።
አቶ አማረ መንግስቱ እንደሚባሉ የነገሩኝም የሰልፉ ተሳታፊ ናቸው።
የሚካሄደው ጄኖሳይድ አክቲቭ ጄኖሳይድ ማንነትን የለየ ጭፍጨፋ ላይ ተካሄደው እና እሱ በደንብ እንዲጣራ ተጣርቶ ደግሞ ወንጀለኞቹ እንዲያዙ። ይሄን ጭፍጨፋ ለመቃወም አማራ ብቻ መሆን አይጠበቅብንም። እያንዳንዱ ኢትዮጵያዊ ለዚህ መቆም አለበት፣ ለትክክለኛ ፍትህ መቆም አለበት። ምናልባት ዛሬ በአማራ ይሆናል፣ ነገ ደግሞ በሌላው ይቀጥላል። ስለዚህ ማንኛውም ኢትዮጵያዊ ሰው የሆነ ሁሉ ይሄን መቃወም አለበት።
ገዳይ ልብ የለውም ከቶ የሚራራ፣ እውነቱ ይሄ ነው። ጠባቂ ነው ተራ። ትላንት የኔን እናት በቁም የገደለ ዳንተ እናት ይመጣል ስለት እየሳለ።
የሰልፉ አስተባባሪዎች ለጠቅላይ ሚኒስትር ሊዝ ትሩዝ ጽፈት ቤት ባለ 3 ገጽ ደብዳቤ አስገብተዋል። በጠቅላይ ሚኒስትሩ አመኖራ ቤት ፊት ለፊት ካለፈው ሐምሌ 13 አንስቶ ለተደረገው የረሃብ አድማ ምንም ምላሽ አለመሰጠቱ፣ እንዲሁም ኢትዮጵያ ውስጥ እየተደረገ ነው ባሉት ኢሰብአዊ አድራጎት ላይ ዝምታ መስፈኑ ቅር እንዳሰኛቸው ሰልፈኞቹ ባስገቡት በደብዳቤው ላይ አስፍረዋል። ከሰኔ 2014 እስከ መስከረም 2015 ዓ.ም በነበሩት ወራት ቁጥራቸው በርካታ አማርኛ ተናጋሪዎች ወለጋ ውስጥ በግፍ እንደተገደሉ የጠቆመው ደብዳቤ የተባበሩት መንግስታት ድርጅትና የእንግሊዝ መንግስት ጉዳዩን በገለልተኛ ወገን በአፋጣኝ እንዲያስመረምሩ፣ ሰላም አስከባሪ ኃይል እንዲልኩና ሰብአዊ ድጋፎችን እንዲያቀርቡ ጥሪ አስተላልፏል። የኢትዮጵያ መንግስት የዜጎቹን ደህንነት ማስጠበቅ ተስኖታል ሲሉ በደብዳቤያቸው ላይ ያመለከቱት የለንደን የትላንት ሰልፈኞች ዓለም አቀፉ ማህበረሰብ ችላ ካለው የሩዋንዳው አይነት የዘር ጭፍጨፋ ኢትዮጵያ ውስጥ ሊከሰት እንደሚችል ስጋታቸውን ገልጸዋል። ኢትዮጵያ ውስጥ የታሰሩ የሚዲያ ባለሙያዎች፣ የሰብአዊ መብት ተሟጋቾችና የህግ ሰዎች ያለምንም ቅድመ ሁኔታ ይፈቱ ሲሉ ሰልፈኞቹ ድምጻቸውን አሰምተዋል። ለጠቅላይ ሚኒስትሩ ጽፈት ቤት የገባው የፋኖና ቤተሰቦቻቸው እስርና ግድያ ይቁም፣ የህግ የበላይነት፣ የሚዲያ ነጻነትና ዲሞክራሲ ይስፈን፣ በአማራ የዘር ጭፍጨፋ ላይ የተሳተፉ ሁሉ በዓለም አቀፍ ፍርድ ቤት የሚጠየቁበት ሁኔታ ይመቻች የሚሉና ሌሎችም ጥያቄዎችን ያካተተ ደብዳቤ ነው። ምዕራብ ኢትዮጵያ ውስጥ በአማርኛ ተናጋሪዎች ላይ ለሚፈጸመው ጥቃትና ግድያ የመንግስት ባለስልጣናት የኦሮሞ ነጻነት ጦር ነን የሚሉ አማጽያንን በተጠያቂነት እየያዙ በተለያዩ ጊዜዎች ህግ ማስከበር ሲሉ የሰየሟቸውን ዘመቻዎች ቢያካሂዱም ክሱን የሚያስተባብሉት ታጣቂዎች በበኩላቸው በመንግስቱ በራሱ ይደገፋሉ የሚሏቸውን ሚሊሻ ሲወነጅሉ ይሰማል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን።
አስተዋይ መለስን ለዘገባው እናመሰግናለን። በለንደን የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉትን የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ ያደረጉትን ሰልፍ በተመለከተ የቀረበውን ዘገባ ነበር የተከታተላችሁት። የዩናይትድ ስቴትስ መናገሻ የሆነችው ዋሽንግተን ዲሲ የብዙ አፍሪካውያንና ትውልድ አፍሪካውያን መኖሪያ ከተማ ናት። በእነዚህ ህዝቦችና በከተማዋ መካከል ያለውን የእርስ በርስ ግንኙነት ለማጠናከር ያለመ ዲሲ አፍሪካ ፌስቲቫል ዝግጅት በዛሬው ዕለት ይከናወናል። ሀብታሙ ስዩም ስለ ዝግጅቱ ይዘትና ዓላማ የሚያስረዱ እንግዳ ትናንት በዋዜማው ጋብዟል። ከእርሳቸው ጋር የተደረገውን ቆይታ በመቀጠል እናስደምጣቸዋለን። ሀብታሙ ይቀጥላል።
በአሜሪካ የስነ ህዝብ ቢሮ መረጃ መሰረት ወደ 700 ሺህ የሚጠጋ ህዝብ የሚኖርባት የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ከመላ ዓለም የመጡ ህዝቦች መኖሪያ ናት። አፍሪካውያንና ትውልድ አፍሪካውያንም በብዛት በከተማ ውስጥ ይኖራሉ። ከተማዋ በተለያዩ ዘርፎች እንድታድግ እንድትበለጽግም እያደረጉ ይገኛሉ። ለዚያም ይመስላል የከተማው አስተዳደር የአፍሪካውያንን ባህልና ትውፊት የሚያስተዋውቁ የተለያዩ ዝግጅቶችን ማዘጋጀቱ። በዚህ ማሳያ የሚሆነን ዲሲ አፍሪካ ፌስቲቫል የተሰኘ ዝግጅት ይከናወናል። ስለ ዝግጅቱ ይዘትና ዓላማ ለማወቅ ደግሞ ገሊላ ጌታነህን በቀጥታ ስልክ መስመራችን ላይ ጋብዘናል። ገሊላ በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ናት። ገሊላ እንደምን አድረሻል? እንኳን ወደ ዝግጅታችን በሰላም መጣሽ።
ሰላም፣ እንዴት አደራችሁ? እና እዚህ ፕሮግራም ላይ ስለጋበዛችሁን በጣም እናመሰግናለን።
እኛም በጣም እናመሰግናለን። ዲሲ አፍሪካ ፌስቲቫል የተባለው ዝግጅት በዋዜማው ላይ እንገኛለን። ይህንን ፌስቲቫል የከንቲባ ቢሮው ማዘጋጀት የፈለገበት ምክንያቱ ምንድን ነው? ዓላማው ምንድን ነው የሚለውን በአጭሩ ለአድማጭና ለተመልካቾቻችን ብትነግሪልን።
እሺ፣ የዲስትሪክት ኦፍ ኮሎምቢያ የከንቲባ ሜሪ ባውዘር መስሪያ ቤት፣ ይሄ የአፍሪካውያን ጽፈት ቤት የአፍሪካውያን ጉዳዮች ጽፈት ቤት አንደኛውና ብቸኛው በአሜሪካን ውስጥ ብቸኛው ዲፓርትመንት ነው እና ዋናው መርሃ ግብሩ ለአፍሪካውያን ነዋሪዎች የተለያዩ አይነት አገልግሎቶችን በመስጠት እና በዚያውም ላይ ደግሞ እውቀትን የባህላዊ የአፍሪካንን ባህላዊ እውቀትና እድገትን የሚያበረታታ ቢሮ ነው። ስለዚህ ይሄንን ያዘጋጀንበት ዲሲ አፍሪካ ፌስቲቫል ያዘጋጀንበት አንደኛው ምክንያት እንደምታውቁት ሰፕተምበር ያለፈው ወር ማለት ነው በዲስትሪክት ኦፍ ኮሎምቢያ ውስጥ የአፍሪካውያን ቅርጽ ወይም አፍሪካን ሄሪቴጅ ማንት ተብሎ ፕሮክላሜሽን ከከንቲባዋ ተሰጥቶ የሚከበርበት የተለያዩ የአፍሪካን በዓላት የሚከበርበት ቀን ወር ነው። ስለዚህ ይህንን ፌስቲቫል የምናዘጋጀውም ይህንን ቅርጻችንን ለማሳደግ ባህላችንን ለከተማው ለማሳወቅ ለነዋሪዎች እና የተለያዩ ደግሞ አፍሪካኖች አንድ ላይ ተገናኝተው ልዩነታችንን በማክበር እና በመገናኘት እንድናከብር ለተለያዩም ዜጎች ደግሞ ለማስተላለፍ እንድንችል ነው ይህንን ፕሮግራም ያዘጋጀ ነው።
መልካም ገሊላ፣ እንግዲህ በዚህ ዝግጅት ላይ ኢትዮጵያውያንና ትውልድ ኢትዮጵያውያንን ጨምሮ የተለያዩ አፍሪካ ሀገሮችን የወከሉና ከተለያዩ የአፍሪካ ሀገሮች የመጡ ታዳሚዎች እንደሚሳተፉ ይጠበቃል። ለመሆኑ በዚህ ዝግጅት ውስጥ የተካተቱት ትርኢቶች፣ ክንውኖች ምን ምን ናቸው? ምን አይነት ነገሮችን ለማድረግ አስባችኋል? ለታዳሚዎች ለማቅረብ አስባችኋል?
እሺ፣ ስለዚህ የተለያዩ አይነት አንደኛው ፕሮግራማችን የተለያዩ አይነት ዘፈኖች፣ ባህላዊ ዘፈኖች ከምዕራብና ከምስራቅ አፍሪካ የተለያዩ ባንዶች ከናይጄሪያ፣ ሴኔጋል እና እንዲሁም ከኢትዮጵያ የባህላዊ ውዝዋዜዎችም ይኖሩናል። ከዛም በተጨመረ ደግሞ የተለያዩ የዲስትሪክት ኦፍ ኮሎምቢያ ገቨርንመንት ኤጀንሲዎች በዛ ፕሮግራም ላይ ከሀያ የሚበልጡ ኤጀንሲዎች በዛ ፕሮግራም ላይ ተገኝተው የተለያዩ አይነት ኢንፎርሜሽኖች እና ቁሳቁሶችን ለነዋሪዎቹ ለማስተላለፍ እና ኢንፎርሜሽን ለማግኘት ለሚፈልጉ ሰዎች ሁሉ እዛ እንደሚገኙ እና ይህንን ኢንፎርሜሽን ደግሞ በአማርኛ እና በፈረንሳይኛ ማግኘት እንዲችሉ ሆነው እዛ ይገኛሉ። ስለዚህ ይሄ ባህላዊ ፕሮግራም ቢሆን የተለያዩ አይነት ክራፍቶች ለህፃናቶችም የሚሆኑ ባህልን የሚያሳይ ፕሮግራም እንደመሆኑም ከዛም የበለጠ ግን ሰው እዛ ላይ መጥቶ የተለያዩ ስለ ህዝብም ሆነ የተለያዩ ስለ ኤነርጂም ስለ ሶላርም ሆነ የተለያዩ አይነት ኢንፎርሜሽኖችን በቋንቋቸው መረጃ የሚያገኙበት ጊዜ ነው። ከሰኞ እስከ አርብ መሄድ የማይችሉ ሰዎች ኢንፎርሜሽንን ለማግኘት ይሄ በጣም ትልቅ ቦታ ነው ለነሱ። እዛ ላይ መጥተው ተነጋግረው በቋንቋቸው ኢንፎርሜሽንን አግኝተው መሄድ የሚችሉበት ፕሮግራም ነው።
መልካም። እንግዲህ እንደሚታወቀው በርካታ አፍሪካውያንና ትውልድ ኢትዮጵያውያን የሚኖሩበት ከተማ ነው የዋሽንግተን ዲሲ ከተማ። መሰል ዝግጅቶች በተለይ በአፍሪካውያን ማህበረሰብ ዘንድ መቀራረብን ለመፍጠር በአፍሪካውያንና ትውልድ አፍሪካውያን ወጣቶች መካከል ያለውን ግንኙነት ለማጠንከር ምን አይነት ፋይዳ ይኖረዋል ብላችሁ ታስባላችሁ?
ይሄ በጣም ብዙውን አንደኛው የምንሞክረው ነገር በተለይ ወጣቶች በዘፈን በእንደዚህ አይነት ነገሮች ላይ ተገኝተው ከሌላን አፍሪካኖች ላይ እንዲገናኙ ለማድረግ የተለያዩ አይነት ያንግ ወይም ልጆች የሚወዷቸው አይነት ዘፋኞች ናቸው የሚኖሩት በዚህ መድረክ ላይ። እዛም ደግሞ በመጡ ጊዜ ለምሳሌ የተለያዩ አይነት ለትምህርትም ሆነ ለተለያየ አይነት ለልጆች የሚሆኑ ስራዎችን የሚያቀርቡ የተለያዩ አይነት ዲስትሪክት ኦፍ ኮሎምቢያ ኤጀንሲዎች ይኖራሉ በዛ ላይ። ስለዚህ ሁሉንም በተለይ ደግሞ ያንጉን ጀነሬሽን እንዲመጣና እዛ ላይ እንዲገኙ በጣም የምንገፋፋው እና አይተናል። ከዚህም በፊት በኮቪድ ምክንያት ላለፈው 2 ዓመት ይሄ ፕሮግራም አልተደረገም፣ ግን ከዛ በፊት ባደረግነው ጊዜ አይተናል ምን ያህል ልጆችንና ቤተሰቦችን የሚገፋፋና አንድ ላይ የሚያደርግ ፕሮግራም እንደሆነ።
እንግዲህ አንቺ ያው በክንውን ኃላፊነት የምትሰሪበት የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ መሰል መድረኮችን ከማዘጋጀት ባለፈ በከተማዋ ለሚኖሩ አፍሪካውያንና ትውልድ አፍሪካውያን የሚጠቅሙ ሌሎች ተግባራትንም እያከናወነ እንደሆነ እንሰማለን። የተወሰኑትን ለወደፊቱ ለማድረግ የምታስቧቸውን እቅዶች ለአድማጮች ማጋራት ትች ይሆን? ከመጪ ዘመን እቅዳችሁ የተወሰኑትን አንድ ሁለቱን ብትነግሪልን።
እሺ፣ አንደኛው በጣም ለወደፊቱ ማድረግ የምንፈልገው የአቅም ግንባታ በተለይም የአፍሪካውያን ማህበረሰብ የሚረዱ የተለያዩ አይነት ድርጅቶች አሉ፣ ወይም ኤንጂዎች ነን ፕሮፊት ኦርጋናይዜሽን የሚባሉ አሉ በዲስትሪክት ኦፍ ኮሎምቢያ። ስለዚህ እነሱን የአቅም ግንባታ ምን ያህል ከኛ የተወሰነ በገንዘብ በየአመቱ የምንሰጣቸው ድጋፍ አለ፣ ግን ከዛም የበለጠ ደግሞ እንዴት ከኛም ሆነ ከሌላ ከፌዴራልም ሆነ እንዴት አይነት ግራንት ማግኘት እንደሚችሉ የእነሱን አቅም ግንባታ ማድረግ ነው። ሌላውም ደግሞ በተጫለ የተለያዩ ቤተክርስቲያን የሃይማኖት ድርጅቶችም ጋር በመስራት እንዴት አድርገን እዚህ የሚኖሩ አፍሪካውያን የገቨርንመንቱ ሪሶርስ ወይም ኢንፎርሜሽን ማግኘት እንደሚችሉ በደንብ ማሳወቅ ነው። እንደምታውቁት ዲስትሪክት ኦፍ ኮሎምቢያ ውስጥ ማንኛውም አፍሪካዊ ብሔረሰብ በአማርኛ ወይ በፈረንሰኛ ሄዶ የትም ገቨርንመንት ኦፊስ ወይም እኛም ቢሮ በመምጣት እርዳታ ማግኘት ይችላል። የግድ እንግሊዝኛ መሆን የለበትም። እንግሊዝኛ መናገር ካልቻሉ አማርኛ ብቻ ከሆነ ምንም አይነት ዶክመንትም ሆነ በቋንቋም ወይም በጽሁፍም በአማርኛ ወይም በፈረንሰኛ ኢንፎርሜሽን ማግኘት እንደሚችሉ ሰው እንዲያውቅ በጣም ሞር ቅስቀሳ እንደምናደርግ እና ይሄንንም የምናደርገው ከተለያዩ አይነት አቋማት ጋር በመስራት እንደሆነ ነው።
ከመለየታችን በፊት እንግዲህ አንቺ በአፍሪካ ጉዳዮች መስሪያ ቤት ውስጥ በኃላፊነት የምታገለግይ ብትሆኝም የኢትዮጵያውያንን የትውልድ ኢትዮጵያውያንና የኤርትራውያንን እንቅስቃሴ በተለይ በከተማ ውስጥ ያላቸውን አስተዋጽኦ የመመልከት እድሉ አጋጣሚውን አግኝተሻል ብዬ አስባለሁ። እንዲህ ባለው ዝግጅት ውስጥ የእነሱ ኃላፊነት ምንድን ነው? በአጠቃላይ ደግሞ በከተማው ውስጥ ባሉ ክንውኖች ውስጥ ያላቸው ሚናስ ምን ያክል ነው?
በጣም ትልቅ ሚና ነው የሚጫወቱት። ኢትዮጵያውያን ወይም ኤርትራውያን ትውልድ ኢትዮጵያውያን ወይም ኤርትራኖች ዲስትሪክት ኦፍ ኮሎምቢያ የሚኖሩት እና እኔ በጣም የምለው ነገር ቢሆን የመስሪያ ቤቱ መስራት የሚችለው እና ገንዘብም ለአፍሪካኖች መስጠት ብዙ ፕሮግራሞች ማድረግ የምንችለው በተሳትፏችን ነው። ስለዚህ እንዲህ አይነት ፕሮግራሞች በሚካሄዱ ጊዜ ተሰብስበን አንድ ላይ ወተን ድምጻችን በጣም ትልቅ ነን the largest African community, District of Columbia is the largest Ethiopian national. እሱ በጣም የታወቀ ነው። ኤርትራኖች እንደዛ የታወቀ ነው። ስለዚህ በዛም ግን ቁጥራችንን ማሳየት መውጣት ድጋፍ መስጠት በጣም የተለያዩ ፕሮግራሞች አሉ። ለዲስትሪክት ኦፍ ኮሎምቢያ በጀቱ ሲወሰን በጣም ክፍት ንግግሮች ከከንቲባዋ ጋር ማድረግ የሚችሉበት መድረክ ይከፈታል በየአመቱ። ስለዚህ እዛ ላይ ሁሉ ሰው ተገኝቶ ማንኛውም ልጅም ሆነ ስለ ትምህርት ቤታቸው ድጋፍ መስጠት የሚፈልጉ ከሆነ ትልልቅ ሲኒየሮችም እንደሆኑ ብዙ ነገር ማግኘት የምንችለው ድምጣችንን በማሰማት ነው። ስለዚህ በነገውም ፕሮግራም በመገኘት በሌላውም ፕሮግራም ደግሞ በመገኘት እንደዚህ ማንነታችንን እንዴት እንዳለን ማሰማት አለብን እና ምንም አይነት ነገር ደግሞ ምንም አይነት ችግር ወይም ጥያቄ በሚኖርባቸው ጊዜ እኛ ጋር መጥተው ከኛ ቢሮ ኢንፎርሜሽንን በማግኘት ብዙ አይነት ለራሳቸውም ለህዝቡም ለዲስትሪክት ኦፍ ኮሎምቢያ በጣም ለውጥ እንደሚያደርጉ በጣም ማሳወቅ እንፈልጋለን።
መልካም ገሊላ፣ ውይይታችንን ከማብቃታችን በፊት ይህ ዝግጅት የት ቦታና በምን ሰዓት እንደሚከናወን ለአድማጮች አስታውሽልን። እንዲሁም ደግሞ መረሳት የሌለበት የምትይው ጉዳይ ካለ የተወሰኑ ደቂቃዎችን ልስጥሽ እሱን ለማስተላለፍ።
እሺ፣ አመሰግናለሁ። ስለዚህ ይሄ ፕሮግራም ኦክቶበር 8 ቅዳሜ ከሰዓቱ 2 o'clock ወይም 8 ሰዓት በአማርኛ ካለው ከ2 እስከ 6 p.m. ነው የሚደረገው። ከ2 ሰዓት እስከ 6 ሰዓት እስከ ምሽቱ 6 ሰዓት እና በሜሪዲያን ሂል ፓርክ 16th Street ወይ እና W Street ኖርት ዌስት ነው። ሜሪዲያን ሂል ፓርክ ወይም በድሮ ጊዜ ደግሞ ማልከም ኤክስ ፓርክ የሚባለው ዋነኛው በጣም ሂስቶሪካሊ የሆነ ፓርክ ነው። ለዛም ነው እዚህ ቦታ ማድረግ የፈለግነው። ስለዚህ በዛን ሰዓት ተገኝታችሁ ከኛ ጋር አብራችሁ እንድትውሉ በጣም ጋብዛችኋለሁ። እና ደግሞ መናገር የምፈልገውም በማንኛውም ጊዜ ማንም ሰው እርዳታ በሚፈልግበት ጊዜ ባካችሁን በቢሮችን በመምጣት 2014 Street ላይ ነን ያለ ነው 14th and U ወይም ደግሞ በእኛ መስሪያ ቤት በመደወል ኢንፎርሜሽን ማግኘት እና በመቼውም ሰዓት መታችሁን እንድትናገሩ ነው ባካችሁን ጋብዛለን።
በጣም እናመሰግናለን ገሊላ ጌታነ። በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ነሽ። ዲሲ አፍሪካ ፌስቲቫል አስመልክተሽ ለቀበልሽን ሀሳብ ለጋራሽን መረጃ በእጅጉ አመስጋኞች ነን። መልካም ቀን ይሁንልሽ ገሊላ።
እኔም በጣም አመሰግናለሁ። መልካም ቀን ለእናንተ።
ሀብታሙ ስዩምን ስለ ዝግጅቱ እናመሰግናለን። ክብራትና ክብራን አሁንም ከእኛ ጋር አብራችሁ እንደምትቆዩ ተስፋ አደርጋለሁ። አሁን ደግሞ አድማጮች ትንሽ ረፍት እናደርጋለን። ጥንድ ጥንድ ሆነው ሲሄዱ ይለናል ፀሐየ ዮሐንስ።
ጥንድ ጥንድ ሆነው ሲሄዱ ታሽኔ ሲሳ ቀነው በሰዎች ላይ ዛሬም ሳላይ ሽላድር ነው ወይ እባክሽኔ ጥንድ ጥንድ ሆነው ሲሄዱ ባይ ታሽኔ ሲሳ ቀነው በሰዎች ላይ ዛሬም ሳላይ ሽላድር ነው ወይ እባክሽኔ Zurain vasas vasas anchin de huyelashi anchin de huyelashi mangat tode samai yena fakshin yenda bimatraine yelashim gone asanye shininga da weine weine Zurain vasas vasas anchin de huyelashi anchin de huyelashi mangat tode samai yena fakshin yenda bimatraine Yelashin bonne afsanye shini ata weine weine afsanye shini ata weine weine Kanchima you stand out the chain Kanchima endaltana se የለኝም ሌላ ሰው ምነው ቢባል ባንቺ የታዘዘ ምነው ቢባል ያካል ስንፋስ ምነው ቢባል አግኝቼ እስካዋይ ምነው ቢባል ዝምታ ነው መልሴ
ፀሐዬ ዮሐንስን ነበር ያደመጥነው። በመከታተል ላይ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዶ ወልዴ ነኝ። ወደሚቀጥለው ዘገባ እንለፍ። በሳህል በርሃ የተወለደ ፍቅር። ባለታሪኮቹ አቶ ማሞ አፈታና ወይዘሮ ህይወት ተስፋ ይባላሉ። አቶ ማሞ በኦሮሚያ ክልል ወለጋ ነው የተወለዱት። በደርግ ዘመን ትምህርታቸውን ከዘጠነኛ ክፍል አቋርጠው ውትድርና ገቡ። የኢትዮጵያ ጦር ሰራዊት አባል በመሆን በ1967 ዓ.ም ወደ ኤርትራ ዘመቱ። ወይዘሮ ህይወት ተስፋ ደግሞ በኤርትራ ደቀ መሐረ በሚባል አካባቢ ነው የተወለዱት። በ1971 ዓ.ም ደርግን ለመፋለም ወደ ሳህል በርሃ በመሄድ ህዝባዊ ግንባር ሐርነት ኤርትራን ተቀላቀሉ። አቶ ማሞ በኤርትራው ጦርነት ለሁለት ዓመታት ከተሳተፉ በኋላ በህዝባዊ ግንባር ሐርነት ኤርትራ ተጋዮች ተማረኩ። ለተወሰኑ ዓመታት ከቆዩም በኋላም ሦስት አማራጮች ተሰጧቸው። አማራጮቹ ወደ አገራቸው እንዲመለሱ፣ ወደ ውጭ አገራት እንዲሄዱ፣ አሊያም ከህዝባዊ ግንባር ጋር ተሰልፈው ደርግን እንዲፋለሙ የሚሉ ነበሩ። አቶ ማሞ አፈታ ሦስተኛውን አማራጭ መርጠው ከህዝባዊ ግንባር ሐርነት ኤርትራ ጋር ተሰልፈው ደርግን ለመጣል ትግል ጀመሩ። በዚህ ጊዜ ነበር ከህዝባዊ ግንባር ታጋይዋ ህይወት ተስፋዬ ጋር ፍቅር የጀመሩት። በሳህል በረሃ የተጀመረው ፍቅራቸው ወደ ትዳር አደገ። ጋብቻቸው እዛው በትግል ሜዳ ተፈጽሞ ልጆች ለመውለድ በቅተዋል። በአሁኑ ጊዜ ከልጆቻቸው ጋር በአዲስ አበባ ይኖራሉ። በተለያየ ጎራ ተሰልፈው ሲፋለሙ የነበሩ ሁለት ታጋዮች በምን ሁኔታ ፍቅር ጀመሩ? የትግል ታሪካቸውና የህይወት ልምዳቸውስ ምን ይመስላል የሚለውን ለመስማት ገብረ ሚካኤል ገብረ መድን በመኖሪያ ቤታቸው ቆይታ አድርጓል። ባለፈው ሳምንት የመጀመሪያውን ክፍል አሰምተናቸዋል። ሁለተኛውንና የመጨረሻው ክፍል ቀጥሮ ይቀርባል።
የወይዘሮ ህይወትና የአቶ ማሞ ፍቅር የተጀመረው እዚህ በርሃ ውስጥ ነው እና እንዴት ተጀመረ?
ፍቅራቸው የተጀመረው እኔ የመታገል እድል ሲሰጠኝ ያው የድርጅቱን ስልጠና ደግሞ መውሰድ ነበረብን እና ያኔ ማሰልጠኛ ስንገባ እና ህይወት ያሉበት አካባቢ ነው የሄድ ነው ሂምቦል የሚባል ቦታ አለ እና እዛ እሷ ያኔ ፖሊስ ነበረች። አካባቢ ፖሊስ የሚባሉ አሉ ደግሞ ከታጋዮች ጸጥታ የሚያስከብሩ እዛ እኔ ምመራት ባህል ክፍልም ነበረች ምርኮኞች ሆኜ አንዴት ዳልባክ የምትባል እዛ ልምድ ስላለኝ አሁን ለመታገል በተዘጋጀን ጊዜ ደግሞ እዛ አሰልጠኛ ውስጥ ሆነን አልተውንም። ክነቱ በቃ ድራማ እንሰራለን እንዘፍናለን እና እንዴ እንደዚህ አዘጋጅተን ታጋዊ ጠራ ክነቱን አዘጋጅተን ማለት ነው እና እኔ አናምሰር ነኝ አስተዋዋቂ እዛ መድረክ ስመራ በአጋጣሚ ነው አይን አረፈባት። እሷም ታየኛለች እኔ አታለው አንድ ዘፈን ነበረች። ዘፈን ደሞ ለዘፈን ወጣው ዘፈን ዘፈን ደሞ መጣች ወጣች። ከዛ ከተቀመጠችበት ከመድረኩ መጣ ያው እጄን ከፍ አርጋ ማለት ነው አሽ ይባላል በትግርኛ አሽ አሽ አለች።
እንደ ማበረታታት
ማበረታታት ነው አይዞ አይዞ ማለት አይነት ነው።
ወይዘሮ ህይወት ከአቶ ማሞ ጋር የፍቅር ግንኙነት የጀመራችሁበትን ሁኔታ እንዴት ያሳውሱታል?
ከማሞ ፍቅር የጀመርኩት በቃ ሂምበል የምትባል ቦታ ናት። ሮንድ የወጣሁ ነበር አጋጣሚ እሱ አየሁት። እዛ አካባቢ ነበሩ እነሱ ስልጠና የወሰዱ ነበሩ። ስልጠና ሲወስዱ አጠገባቸውና እነሱም ባህል ያደርጋሉ ባህል ይሄዳሉ። እኔ በጣም ባህል ወዳለሁ እኔ እብድ ነበርኩ በጣም እብድ ነኝ እኔ። ከዛ ወደ እነሱ ይሄዳለሁ እዛ ሄጄ ተጠርተንም ባህል ቡድን እንትን ሲያደርጉ ተጠርተን እሄዳለሁ አሽልባለሁ እኔ በጣም ከዛ በኋላ ነው እንትን ያደረኩ ማለት ነው ወደድኩት። አሁን እነሱ ስልጠናቸው ጨርሰው ተመደቡ አላሳራ ማዕከላይ አላሳራ የሚባላል እዛ እኔ ለስልጠና ሄድኩ ማለት ነው። ተስፋ ቀርጫለሁ የት እንደተመደበ አላውቅም የት እንደሄደ አላውቅም። እዛ ማገኘሁት ማለት ነው እሱ ያገኘ በጣም ደስ አለኝ።
ከዛ በኋላ አንድ እዝ ውቃው እዝ የሚባል ሰራዊት ሲደመሰስ ብዙ ምርኮኛ ተማረከ ከዛ ቦታ ማለት ነው። እና ካምፕ ለብቻው የነሱ የውቃዎች ለብቻ አንድ ካምፕ ተመሰረተ። ጠባቂዎች ደግሞ ከየቦታው ተወጣጥተው እዛ እንዲመደቡ ተደረገ። ከነሱ አንዱ እሱ አሁንች እኔ ደግሞ ሌላ ቦታ ሆኜ መጽሐፍ ተርጉም ነበር። ኢላባቡ የሚባል ቦታ ነበረ ተርጓሚ መጽሐፎች ብዙ ተርጉም ያለውና ከዛ ቦታ አስተማሪ ሆኜ እንደሄድ ተደረግኩ። የፖለቲካ መምህር ሆኜ እዛ ሄድኩ። እዛ ቦታ ተገናኘን ደግሞ እዛ ቦታ ተገናኘን እንግዲህ ልባችን ውስጥ የነበረው ነገር አሁን ዳበረ። አንድ ቦታ መሆን አንድ ለአንድም አንድ እንትን ውስጥ ነው ያለው አንድ ቡድን ውስጥ አንድ ቦታ ላይ ሆነና እኔ አስተማሪ ነኝ የፖለቲካ መምህር ነኝ ለቢሮ አለኝ ለብቻ የተሰጠኝ እዛ ነው የምሆነው። ግን አንድ ላይ ነው የምትበላው ቁርስ ምሳ እራት ተገናኛለና ብዙ አብዛኛውን ጊዜ ነው እና ሰውን ብለን ተጠባብቀን አብረን ነው የምንበላው።
ግንኙነታችሁን ለማጠናከር ከፍቅር አልፎ ወደ ትዳር እንዲደርስ የነበረው ሂደት ምን ይመስላል?
በ1971 ነው ድርጅቱ የፈቀደው ጋብቻ እና የተጋቡት አጋዮች አሉ። መፋቀር ተፈቅዷል። መተጫጨት ነው የሚፈቀደው እንጂ ያለ ፍቃድ መነካካት ክልክል ነው። ግን መገላለጥ ትችላለህ። ወድሻለሁ ወድሃለሁ በተገኘ እድል ይቻላል። ለዛ ተብሎ ለብቻ የሚወሰድ ጊዜ ግን የለም ካልተፈቀደ በስተቀር። ከዛ በኋላ ሂደቱ ምንድን ነው? አሁን ወደ ማመልከት ነው።
ለማን ነው የምታመለክቱት?
ለመሪዎቻችን፣ ለድርጅቱ በደረጃ ኃላፊ አለ ለቅርብ ኃላፊ። ከቅርብ ኃላፊ ትጃን እሷ ማመልከቻ ታስገባለች፣ እኔ ማመልከቻ አስገባለሁ። ተዋደና ስለዚህ እጮኝነት እንዲፈቀድልን ነው የምንለው። ተጠንቶ ይፈቀድልሃል፣ ሊቆይ ይችላል። ተፈቀደልን። ሲፈቀድልህ በእጮኛ ደንብ እረፍት እንዲታደርግ ይፈቀድልሃል። ግንኙነትም ቢሆን በተፈቀደ በህጋዊ መንገድ እንዳመራውት ተብሎ የሙሽሮች ተብሎ ሰራተኛ ተመድበውልህ ከታጋዮቹ ባህል ነው እና በቃ የበላ የጠጣ ማታ ማታ የተጨፈረ ሁሉ በዛ አይነት መልክ እረፍት ተሰጠ። እኛ ጋብቻ 36 ሰው በአንድ ቀን የተጋባበት ነው። 72 ሰው
36
እና ተገልጿል። በጣም በህዝብ ግንባር ታሪክ ውስጥ ለመጀመሪያ ጊዜ ይህን ያክል ብዛት ያለው 36 ጥንድ ሰው የተጋባበት ጋብቻ መሆኑን ስነ ስርዓት መሆኑን እና ሁለተኛ ነገር ትልቅ ነጥብ ሆኖ የተገኘው ደግሞ አንድ አህጉራዊ ታጋይ ኢትዮጵያዊ ከአንዲት ኤርትራዊ ታጋይ ጋር ለመጀመሪያ ጊዜ በህዝብ ግንባር አንድነት ኤርትራ ታሪክ ዛሬ ጋብቻ ያደርጋሉ ተብሎ ተገለጸ። ከዛ ደግሞ አንድ የአማርኛ ዘፈን ኪነት ነበረ ባንድ ይህን ለማድመቅ የመጣ ዛሬ ላገባው ኢትዮጵያዊ ወንድማችን ተብሎ አንድ የአማርኛ ዘፈን የጋብቻ የሰርግ ተለቀቀ። እዛ ላይ ኃላፊው ራሱ ነው መጀመሪያ ወጥቶ ጭፈራ ወጣንኛም ሽጉጥ ጭንቅላት ላይ አርጎ ተኮሰ። የደስ ደስ እና ያው እንግዲህ ታጋ አብዛኛው ታጣቂ አይደለ አንጣጣው ማለት ነው። ደስ ደሱ በዛ አይነት መልክ አለፈ። በዚህ ጉዞ ውስጥ ምንም አይነት እንቅፋት አልነበረም ወይ የሚለው አንዱ ጥያቄ ይሆናል። ትግሎች ነበሩ፣ የሚቃወሙ ነበሩ። ይሄንን እኛን ግንኙነት ዝምድናችን ምክንያቱም እንዴት ተደርጎ ነው ትናንትና ይሰው እኮ ከጠላት ወገን ነበረ ብለው የሚያስቡ አሉ እና የሚቃወሙ አሉ። በግልጽም በመተው እኔን እንዴት አድርገ የሚሉ አይደሉም። አንዳንዴ ለሱ አሽሙር ነገሮችም የሚነገሩ አሉ ተዘዋዋሪ መንገድ እና እሷ አጸናች።
ወይዘሮ ህይወት ምን አይነት ፈተና ነበር የገጠሙት? አቶ ማሞም እንዳሉት የተለያዩ ፈተናዎች ነበሩባችሁ እና እንዴት ያስታውሷቸዋል?
ማስታወስ የነበረው እኔ በአጠቃላይ ሆን ብዬ የገባሁበት ስለሆነ ብዙ ፈተናም እንዲገጥመኝ እጠብቃለሁ። ለምን መሰለ? ይኸው ከኔ ጋር እኔ ለትግል ብዬ ወጥቼ ትግሌን አጠናቅቄ ናጽነት የናገኛለሁ ብዬ የተነሳሁ ነው። በዚህ መሀል ግን የፍቅር ነገር ሲመጣ ግዴታ ነው ተቋቋመው። እኔ በጣም ሁሉ ነገር ተቋቁሜ ማለፍ ይገባኛል ብዬ ለራሴ ለአምሬ አሳምኘዋለሁ ማለት ነው።
እንግዲህ በሳህል በርሃ የተጀመረው ፍቅር ወደ ትዳር አደገ፣ ለመውለድ በቃችሁ። ከዛ በኋላ ወደ ኢትዮጵያ የመመለሱ ሀሳብ እንዴት መጣ?
ወደ ኢትዮጵያ የመመለሱ ጉዳይ እና እንግዲህ ኤርትራ ደርግ ያወድቆ ኤርትራ ነጻነት ሁሉ ሲታወጅ እዛው ነበርኩኝ። ቤት ተሰጥቶናል መኖሪያ ለባለ ትዳር ተብሎ። አንድ ልጅ አስመራ ደግመን ወልደናል። ሁለቱ በርሃ ነው የተወለዱት። ሶስት ልጆች ነበሩን እዛ። እናቴ ከኔ ውጭ ልጅ የላት። እናቴን ደግሞ ስላገኘኋት በሕይወት መጥቼ ነበር ወደዚህ እና ስላገኘኋት እድሜዋ እየገፋ ነው፣ የሚደግፋት የለም። እግዚአብሔር ለዚህ ለታሪክ ካኖረኝ እናቴ መደግፍ አለብኝ የሚለው በውስጥ የመጣ እዚህ እዛ ያለው ጉዳይ የቀረ ነገር የለም እና በጣም እየወደደ ነው ህዝቡ ኤርትራ ህዝብ። ግዴታ ሆኖብኝ በቃ አማከርኳት ህይወት። እሷም ትዳሯን አስበልጣ አሁን ልጆቻችንን ሰብስበን ወደዚህ ሀገር መጣን፣ ወደ ኢትዮጵያ ተጓዝን ማለት ነው።
ወደ ኢትዮጵያ ለመመለስ ስትወስኑ ወይዘሮ ህይወት ምን ተሰማዎት?
እሱ አሁን እንግዲህ እንደገለጸው እናቱ ደካማ ናቸው፣ ትልቅ ሴት ናቸው፣ ያለ እሱ የላቸውም ልጅ። እሱን አሁን ለሱ አገሩን ቢሄድ ቢፈልግ ብቻውን ለኔ ትቶኝ ሊሄድ አይችልም አሰብኩና፣ በቃ ተወያየን ሊሄድ አለብን ብለን መጣን ማለት ነው። እኔ በቃ ፍቅሬን አስቀድሜ እናቴ የሚሆን አገር የሚሆን ዘመዶቼ ቤተሰቤን ሳልል ፍቅሬን ቅድሚያ ሰጥቼ ወደ አዲስ አበባ መጣን ማለት ነው። እዚህም በጣም ተቸገርን። ከተቸገርን በኋላ እሱም ስራ ሂዶ ከስራ ብዙ ነገር አለፈ ማለት ነው። ከህዝቡ ጋር የሆነው ሆነን አሳለፍነው ህይወታችን ማለት ነው።
እዚህ ኢትዮጵያ ውስጥ ከመጡ በኋላ አንድ መጽሐፍ ጽፈዋል። ምንድን ነው በዚህ መጽሐፍ ማስተላለፍ የፈለጉት መልእክት ምንድን ነው? አላማው ምንድን ነው የመጽሐፎት?
ይሄ ትልቅ ታሪክ ነው። አንደኛ የኢትዮጵያዊ ብዙ ኢትዮጵያውያን በኤርትራ ምድር ወድቀዋል። በጣም ብዙ ነው። በጣም ብዙ ብዙ ህዝብ ነው እና ህዝባችን የኢትዮጵያ ህዝብ ልጆቹ መሄዳቸውን እንጂ ምን እንደሆኑና ያ ጦርነት ምን እንደሚመስል አያውቅም። እኔ ደግሞ በአጋጣሚ ሁለቱም ቦታ ሆንኩኝ። እንግዲህ የህይወት ጉዳይ ሆኖ ማለት ነው። መንግስት በኩል ወታደር ሆኜ ተዋግቻለሁ። እዛ ደግሞ ሄጄ ካየሁት ሁኔታ ተነስቼ ደግሞ መልሼ ደግሞ ታጋይ ሆኛለሁ። ምርኮኛ እስረኛ ሆኛ አይቻለሁ። ሁለቱንም ቦታ መመስከር የምችለው እኔ ነኝ። ስለዚህ ኤርትራውያን ለምንድን ነው ያን ሁሉ 30 ዓመት ሙሉ የተዋጉት የታገሉት ለምንድን ነው? በመጨረሻ የሆነውን አይተናል። ኢትዮጵያውያንስ እዛ ሄደው ሀገራችን ብለው ተዋግተዋል። ውጊያው ምን ነበር? ይህ ጉዳይስ ምን ነበር? ራሱ የጦርነቱ መነሻ መሰረቱ ምንድን ነው? እውነተኛ ነገሩ ምን ይመስላል? የኤርትራውያን ስሜት ምን ይመስላል? የህዝቡ ለልጆቹ ወይ ደግሞ ለሀገሩ ያለ የነበረው ድጋፍ ምን ይመስላል? የሰራዊታችን ወይም የኢትዮጵያ ሰራዊት በዛን ጊዜ በደም እስከ አፍንጫው የታጠቀ ነው እና ለምንድን ነው እንደዚህ ልደመደመ ቻለው ይሄ ጦርነት? ጦርነት ደግሞ ለራሱ ምን አይነት አውዳሚ እንደሆነ የሰው ህይወትን እንዴት እንደሚበላ፣ ንብረትን እንዴት እንደሚበላ፣ ሀገርን እንዴት እንደሚያወድም፣ እንደሚያቆረቁት፣ ወደኋላ እንደሚመልስ። ሁለተኛ ነገር ሌላ ልዩ ታሪክ ተፈጠረ። ሊወጋ በውጊያ ላይ ሊሰዋ ሊሞት የሄደ ሰው በህይወት ተረፈ። ሌላ በሌላ ወገን ደግሞ የሚወጋ ሌላ ወገን ደግሞ በኤርትራ ወገን ደግሞ የምትዋጋ ሌላ ደግሞ ታጋይ የትናንት ማዶ ለማዶ ሆነው ይታቆሱ የነበሩ ባላንጣዎች ደግሞ በፍቅር ተሳሰሩ። አስደናቂ ታሪክ ነው። ከዛ ከሞትም ወጥተ ይገለኛል ወንበዴ ነው ከምትለው አካል ሌላ ምህረት አግኝተህ ነቅተህ እንደውም ተምረህ ሌላ ሰው ሆነ፣ በስራ የዳበረ በአእምሮ የዳበረ በንቃተ ህሊና የዳበረ ዜጋ ሆነ፣ ተለውጠ እንደገና በሁለቱ ህዝቦች መካከል ትስስር፣ የደም ትስስር ነው የተፈጠረው። ከአብራካችን አራት ልጆች ተፈጠሩ። ኤርትራን ህዝብና የኢትዮጵያን ህዝብ እንድናይ ብዙ ነው የተዋለደው። በዚህ አይነት መልክ የተሳሰረው የኛ ለየት ያለ ታሪክ ቢኖረው እነዚህ ህዝቦች ተቃቅፎ ሲኖሩ በፍቅር ሲኖሩ ምን እንደሚመስሉ እኛ ተምሳሌት ነን። ለምሳሌ ፍቅር አሸናፊ መሆኑ፣ ፍቅር የትም ቦታ ቢሆን አሸናፊ መሆኑን ያሳያል። ስለዚህ ማን ነው የሚጽፈው? ግን ሁለት ቦታ የኖረ ሰው ሁለቱንም ቤት በሚገባ ያጣጣመ ሰው ካልጻፈ ማን ጽፈዋል ብዬ ነው የጻፍኩት። ዝምድናውን ለማስተሳሰር ግንኙነቱን ለማስተሳሰር ነው የአንቱ በእናት የመጻፍ ታሪክ ማለት ነው እንዲጻፍ ያደረግኩት በሱ ነው።
ከህይወት ልምዳችሁ ምን ማካፈል ትፈልጋላችሁ?
እኛ አሁን እንግዲህ የሰላም ተምሳሌቶችና ሰላም ነው የምናውጀው። ከጦርነት በኋላ የተገኘን ሰዎች ነን። ስለዚህ አንዱም ትዕግስት እንደሚያስፈልግ ለማንኛውም ነገር፣ በተለይ ወደ ጦርነት ከመሄዳችን በፊት የትኛውም ደረጃ ላይ እንቀመጥ፣ መንግስት ምንሁን ተቃዋሚ ምንሁን፣ ሰከን ብለን ማሰብ አለብን። ሌላ መንገድ የለውም ወይ? መፍቻ መንገድ የለውም ወይ? ሰላም አይቀድምም ወይ? እንዴት ብንነጋገር ከልባችን በነቀለ መልኩ ብንነጋገር የማስወገድ እንችላለን የሚለው ቅድሚያ ሊሰጠው ይገባል ብለን እናስባለን። ሰላም ነው የምናውጀው እኛውም። እሱ አንዱ ነው። ሁለተኛ ነገር ደግሞ ከኛ ህይወት ተመክሮ ጽናት፣ ብዙ ነገር ሊያጋጥመው ይችላል የሰው ልጅ በምድር ላይ ሲኖር። ፍቅር መተማመንን ይፈልጋል። አንድ ልብ መሆንን ይፈልጋል። ቃል ኪዳን ቀላል አይደለም እና የፈለገ ፈተና ቢያጋጥመኝ እኔ ከአንተ አልለይም፣ የፈለገ ነገር ቢመጣ እኔ ከአንቺ አልለይም የሚለው ቃለ መሐላ መጽናት አለበት። ይሄ ወንዝ ያሻግራል፣ ከሀገር ያስወጣሃል ማለት ነው። ዛሬ የተወለዱ ልጆች አደርሰናል፣ ማስተርስ ያሰሩ ልጆች አደርሰናል። ስለዚህ ይህን ሁሉ ጉዞ ለመጓዝ መሰረቱ እና ጥንካሬው ግን ምንጩ ያ ነው። ስለዚህ የሆኑ ነገሮችን በጽናት መመከት፣ ፍቅርን ማክበር፣ መደማመጥ፣ መከባበር፣ ፍቅር መሀል እንደሚያስፈልግ ተመክሮ እንሆናለን ለሌሎች ብለን እናስባለን።
አቶ ማሞና ወይዘሮ ህይወት የህይወት ጉዞአችሁን ስላጋራችሁን በጣም አመሰግናለሁ። በአሜሪካ ድምፅ ስም እግዚአብሔር ይስጥልኝ።
በጣም እናመሰግናለን። እግዚአብሔር ይስጥልን እንላለን። እኛም የአሜሪካ ድምፅ ቤታችን ድረስ መጥቶ እንደዚህ አይነት ቃለ መጠየቅ ስላደረገልን እና የእኛን ታሪክ ጠቃሚ ነው ብሎ በማክበር ለህዝቦች ጆሮ እንዲደርስ ስላደረገ ደግመን ደጋግመን እጅግ እናመሰግናለን።
አስተማሪ ይሆናል የእናንተ ታሪክ ብላችሁ ለህዝብም ለሀገርም ለሁለት ሀገርም ይጠቅማል ብላችሁ እዚህ ከኛ ጋር ጊዜያችሁ አሳልፋችሁ ለኛ ልትጠይቁ ቃለ መጠይቅ ስላደረጋችሁልን በጣም እናመሰግናለን ማለት ነው።
በሳህል በረሃ ጄት በሚበርበት፣ በመድፍ በሞርታር ሰው በሚወድቅበት፣ በጦር ሜዳው ግንባር ስንቱ በሚያልቅበት፣ በደጀን ሳይቀር ብዙ በሞተበት፣ ልጅ አሳቀፈችኝ ጨምራ ሌላ ህይወት። አድሚን የመሰለ ጠይም አሳ መሳይ፣ ረቲን የመሰለች ቆንጅዬ እንደንጉዳይ፣ ፍሊን የመሰለ ኮከብና ፀሐይ፣ እኔን የመሰለች ቆንጅዬ እንደሙዳይ፣ ወልጄ እንድስም ምስሎቼን እንዳይ፣ አስቻለችኝ እኮ እኔን በምድር ላይ። ህይወት ቀጭኗ ውድ ባለቤቴ፣ የልጆቼ እናት የልብ ኩራቴ፣ የትዳር መሪዬ ብርሃን መብራቴ፣ ምን ነውር አለበት ብላት መቤቴ።
ገብረ ሚካኤል ገብረ መድንን ላቀረበልን የፍቅር ታሪክ እናመሰግናለን። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አድማጮች፣ ለምሽቱ ወደ ያዝነው ቀጣይ ፕሮግራም ስናልፍ የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማህበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሐሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶች የሚሰራጩበት መረብ መስራች ዘ ኢንስፓየርድ ኢትዮጵያን የተሰኘው የወጣቶች ማህበር ነው። ሀብታሙ ስዩም ከማህበሩ መስራች የወጣቶች ስብዕና ሙያዊ ብቃት ግንባታ ባለሙያ ልዩነህ ታምራት ጋር አጭር ቆይታ አድርጓል።
እሺ፣ ከልብ አመሰግናለሁ ሀብታሙ። እና አንተም የምሰራበትን ላመሰግን ፈልጋለሁ። በመጀመሪያ የኔ ስም ልዩነህ ታምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየር ኢትዮጵያን አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው፣ ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህም ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአዎንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ የምሰራው፣ ሀገሬ መጥቼ መቼ ነው ማገለግለው፣ ሀሳቤን፣ እውቀቴን፣ እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩ እና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሺፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄ መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ እስከ ውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
እንግዲህ በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁን ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋረልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችን ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውን ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ስኬታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪሊ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ሰጥተናል። በዚህ ካምፔን ላይ ለ60 ስልጠናዎችን በ60 የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮተኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስትም ቢሆን ኤንጂዎችም ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መሴጆችን በማቅረብ ደስ ላይ ሰፊ ስራዎችን መስራት አለባቸው ብዬ ስስ አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶች እና እይታዎችን በመጋራት እርስ በርስ አዎንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአዎንታዊነት ሆን ብለው ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አዎንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንቀውን መልእክቶች ያቀርቡለታል፣ ያስተሳሰብታል። ይሄ ከስራ እድል ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሺፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢዩት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንትሪዝም አንጻር ካለበት ቦታ ሆኖ ወንድምና ይቱ በኮችንግ፣ በሜንተርሽፕ፣ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን፣ ዲጂታል አይዲዮሎጂን ከማስፋት አንጻር፣ በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው።
ከመለየታችን በፊት እንግዲህ በአንድ ዓመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጣችኋል። ይህም በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ? ጠቀስ።
አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩልህ ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሩት አድርጓል። ይህን በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦ ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ህብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላይ ሚንሽን ያረኩል ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብሮ የሚሰሩ ተቋማቶች አሉ፣ ግን አብዛኛው ስራ የተሰራው በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራተሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያግዘናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና የመንግስት አካላትም እንዲሁም ደግሞ የኢንጆ ተቋማቶች ላይኖሩ ይችላሉ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚዩኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኘው።
ብይነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ።
ታንክ ዩ። እኔም ከልብ አመሰግናችኋለሁ።
ክብራትና ክብራን፣ ለዛሬ ቅዳሜ ምሽት የያዝናቸው ዝግጅቶች ተጠናቀዋል። የአየር ሰዓታችንም እንዲሁ። በሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የመሸሁት እንግዲህ ወሌ ነኝ። አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።